ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል እናስተዋውቃችሁ።
ሁሉም በዚህ የሶስተኛ ቀን አስመልክቶ እንግዲህ አጠቃላይ ሙስሊምም ክርስቲያንም አብሮ ታድሞ በዚህ ሁኔታ በደስ በሚል ሁኔታ አብሮ ተካፍሎ ተገኝቷል። በጣም ደስ የሚል ድባብ ነበረውና እንደዚሁ ህብረተሰብ አብሮ ተቻችሎ መኖሩ በጣም ስታየው በጣም ደስ ይላል። እንግዲህ እኛ ድሬዳዋ እንደዚህ ነው፣ ዘር አንጠያየቅም።
የድሬዳዋ ኢፍጣርን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ የሚቀርብ ይሆናል። ሌሎች መሰናዶችም አሉን። የኑሮ ውድነቱን እንዲሁም ደግሞ የአበባ ገበያ ገበሬዎችንም ቅሬታና ስጋትን በተመለከተም ዘገባዎች አሉ። ሌሎች ጥንቅሮችንም ይዘናል። ምሽቱም መሰናዶውን በመምራት አብራችሁን ቆዩ። ኤደን ገረመው ነኝ። ንጉሱ ታምሬ በድምፅና ምስል ምህንድስናው ከአሜሪካ ድምፅ የዲጂታልነት ስቱዲዮ ባለሙያዎች ጋር በመሆን አብሮኛለ። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የድሬዳዋ ከተማ በጎ ፈቃደኞች ያዘጋጁት የጎዳና ላይ ኢፍጣር በለጋሃሬ አደባባይ ተካሂዷል። በሺዎች የሚቆጠሩ ምእመናን በአደባባዩ ተገኝተው የኢፍጣርና የስግደት ስነስርዓትንም አከናውነዋል። ምእመናኑ በዝግጅቱ ደስተኛ መሆናቸውን ሲገልጹ የከተማዋ ከንቲባም በጎ ፈቃደኞቹን አመስግነዋል። አዲስ ቸኮል ተጨማሪ አለው።
በእስልምና እምነት ተከታዮች ዘንድ ቅዱስ ወር በሆነው ረመዳን የሚፈጸመው ጾም በተጀመረ በሶስተኛው ቀን የድሬዳዋ በጎ ፈቃደኞች ያዘጋጁት የጾም ፍቺ ወይም ኢፍጣር ስነ ስርዓት በከተማዋ ለጋራ አደባባይ ተካሂዷል። በጎ ፈቃደኞቹ ከከተማው ሁሉም ሰፈሮች፣ ከተለያዩ መስጂዶች ጀማዎች እንዲሁም የፌደራል ስራ ሚኒስቴር ከመደባቸው ተሳታፊዎች የተውጣጡ ናቸው። በዝግጅቱ የተሳተፉ በጎ ፈቃደኞች የመስገጃ ቦታውን ከማጽዳት ጀምሮ ልዩ ልዩ ስራዎችን እንደሰሩ ይናገራሉ።
ሰጋት ሾ መባላለሁ። የቀበሌ 03 የከዚራ ነዋሪ ነኝ። ያው እንግዲህ እንደሚታወቀው በዚህ ሰዓት የክርስቲያኖች የአብይ ጾምና የእስልምና እምነት ተከታዮች የረመዳን ጾም ነው። ስለሆነ በወንድማማቾቻችን የኛን በእምነት የማይመስሉ ነገር የኛ ወንድሞች የሆኑትን የረመዳንን ጾም ምክንያት በማድረግ አፍጥር ለማድረግ ከነሱ ጋር አብረን ለማፍጠር ነው እዚህ የተገኘሁት። እንግዲህ መጀመሪያ ቅድም ስንመጣ አጸዳን። መጀመሪያ ያው ሲሰግዱ ጥሩ ቦታ ላይ እንዲሰግዱ በማሰብ ከዛ ደግሞ ለአፍጥር ሰዓት የሚበሉ ምግቦችን ሳምቡሳ፣ ቴምር፣ ሀባብ፣ ሙዝ ምናምን ከሚጠጡ ነገሮች ደግሞ ጁስ ምናምን አዘጋጀን። ከዛ አቀረብንላቸው ማለት ነው።
ስሜ ባህር ቶፊቅ ይባላል። ከጀርባሊ ሰፈር ወረዛ ነገር እኔ በፍቃደኛ ማለት ነው። በፍቃደኛ እንደዚህ ለመከባከብ ወይም ለማስተናገድ ያኛው ማለት ነው። በዚህ ጠዋት ነው ማለት ነው። አዎ እንደዛ ነበር ነው። እኔ ሁሉንም ስራው ማለት ነው። አቡቡን አስተካክፍዬ ወተዋውንም እንደዛው፣ ሰንቡሶች ነው እና ትምሮች ነው እንደዛው ነበር ነው። ሁሉንም አንድ ላይ ነው።
ስሜ አህመድ አብደላ ቃስም ይባላለሁ። ያው የድሬዳዋ ነዋሪ ሳቢያን ቀበሌ ነኝ። በጣም ያው እኔ ሲከታተል ነበርኩኝና ያው በአጠቃላይ በኮሚቴ ውስጥም ባልነበርም ከዚህ በፊትም ድሬዳዋ የምትታወቀው በተለይ በአጠቃላይ ብሔር ብሔረሰቦች ተቻችለው የሚኖርባት ከተማ ናት። ትንሿ ኢትዮጵያ ማለት እንችላለን። በእርግጥ ሁሉም በዚህ የሶስተኛ ቀን አስመልክተው እንግዲህ አጠቃላይ ሙስሊምም ክርስቲያንም አብሮ ታድሞ በዚህ ሁኔታ ደስ በሚል ሁኔታ አብሮ ተካፍሎ ተገኝቷል። በጣም ደስ የሚል ድባብ ነበረውና እንደዚሁ ህብረተሰብ አብሮ ተቻችሎ መኖሩ በጣም ስታየው በጣም ደስ ይላል። እንግዲህ እኛ ድሬዳዋ እንደዚህ ነው፣ ዘር አንጠያየቅም። አብረን ኖረን ያው ሁሉም ነገር አብረን እናሳልፋለን። በበዓልም ሰዓትም እንደዚሁ ብዙ ነገር አብረን እንትን እናደርጋለን ማለት ነው። አብሮ ነው፣ ሁሉም አብሮ ነው ያዘጋጁት።
የጎዳና ላይ ኢፍጣር ከቅርብ ዓመታት ወዲህ በሀገራችን እየተዘወተረ ያለ የአደባባይ የጋራ ጾም ፍቺ ስርዓት ሲሆን በድሬዳዋም ላለፉት 3 ዓመታት ሲከናወን ቆይቷል። ከዚህም አስቀድሞ ግን የእስልምና እምነት ተከታዮች በየመኖሪያ ቤታቸው በዚያራና ቶሮራ ከሙስሊምና ክርስቲያን ወዳጆቻቸው ጋር የኢፍጣር ምሽቱን በአንድነት የማሳለፍ ነባር ልምድ እንዳላቸው ይነገራል።
በተለይ በባህላችንን ክርስቲያን የሚሆን ሙስሊም እንግዲህ በጾም ሰዓት ዚያራ የሚባል አለ። ሰው በጣም በጾም ሰዓት ሄዶ ዚያራ ያደርጋል፣ ዘመዶቹን ይጠይቃል፣ ጎረቤቶቹን ይጠይቃል። እንደዚሁም ሙስሊሞችንም ክርስቲያኖችም ጋር ሄዶ ዚያራ ያደርጋል። ያው እንኳን አደረሳችሁ እየተባባሉ ዚያራ የሚያሳልፉበትና አተወራ የሚያደርጉበት ባህልም አለ።
የኢፍጣር መርሃ ግብሩ ላይ ተሳትፈው ወደ የሰፈራቸው ሲመለሱ ያገኘናቸው ምዕመናን በዝግጅቱ መደሰታቸውን ገልጸውልናል።
በጣም ደስ ይላል። ደሞ ደስ ከሚለው ነገር አዛን ተብሎ እዚህ ቦታ ላይ አዛን ተብሎ ያቀም አዛን ተብሎ ፎ ነበር በቃ
እዚህ ላይ እንደዛ ተሰባስበን ሰግደናል። ይሄም ደስ ይላል። ነሺዳዎቹም ሁሉንም ደስ ይላል። እዚህ ዛሬ
አዳዲስ ምንወዳቸውን ነሺዳዎቻችን ሁሉን አይተናል። በጣም ደስ የሚል ፕሮግራም ነበረ። በጣም ደስ ይላል ከምለው በላይ
በጣም ደስ የሚል ቀን ነበረ።
ከንቲባ ከድርጅዋርም በጎ ፈቃደኞችን አመስግነዋል።
የረመዳን ጾም ምክንያት በማድረግ የመጀመሪያው ቀን እዚህ ተገናኝተናል። ለአፍጥር ነው የተገናኘነው። በተለይ ይሄን መድረክ ላዘጋጃችሁት ወጣቶች፣ በጎ ፈቃዶች፣ ጀማዓዎች አላህ ሚንዳችሁን ይክፈላችሁ።
በረመዳን ወር አጋማሽ ላይም በረካቶች የሚሳተፉበትና የሚረዱበት ሰፊ አደባባይ ይፍጠር ስርዓት እንደሚከናወንም ከንቲባ ከድር አስተዋቀዋል። አቅም ያላቸው በጎ ፈቃደኞች ሁሉ ለችግረኞች አልባሳትና ምግቦችን ይዘው እንዲመጡም ከወዲሁ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አውሮፓ ህብረት ከኢትዮጵያ የሚላክ የአበባ ምርት የእሳት ራት ከሚባለው ተባይ የጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑ የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት 5% ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ 25% ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከ ማገድ ሊደርስ ይችላል የሚሉት ዋና ዳይሬክተሩ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክቷል። የአበባ ምርት ጥገኛ የሆነው የእሳት ራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነጻ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ተናግረዋል።
ይሄ ጉዳይ በተገቢ ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተጽዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸው። ይሁንና የአውሮፓ ህብረት ኮሚሽን ቮት አድርጓል። በዚህ መሰረት እንግዲህ ከ5% ሪስትሪክሽን ወደ 25% ሪስትሪክሽን እንዲያድግ ውሳኔ ተወስኗል ማለት ነው። ይህን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁላሉንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን የሚያዩ የመቀነስ አዝማሚያው መቀጠል ከቻለ ከ25% ኢንስፔክሽን መጠን ሊቀንስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የኢንስፔክሽን ለበሉ እንግዲህ ከተወሰደው ከ25% እስከ 100% ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት መከልከል ደረጃ ሊደርስ የሚችል ውሳኔ እንደሚያሳል ባለፈው በግልጽ አሳውቀውናል።
በአውሮፓ ህብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከ5% ወደ 25% ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዳይሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል።
ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳይወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከ75% በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው። ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ ምንዛሬ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ 75% የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻለን ትልቅ አሉታዊ ተጽዕኖ ኢኮኖሚው ላይ ይኖረዋል ማለት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግድ ላይ ተጽዕኖ አለው ይላሉ።
የምርት መዘግየት፣ ለገበያ መዘግየት፣ ቀጥሎ ደግሞ ምርቱ ላይ የሚተሰኑ ጥራት ጉድለት ያመጣል። መጉላላት የሚመፍጠር ነገር ይኖራል። ቀጥሎ ደግሞ በጣም የጨመረ ከመጣ ምርቱ እንዳይላክ ሊያግዱ ይችላሉ። ከቁጥጥራቸው ውጭ ነው ብለው ካሰቡ
ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል።
የመጀመሪያው መለየት ነው። ተባይ እንዴት ነው ህይወት ውደቷ እንዴት ነው በመቼ ጊዜ ብትከሰተው ምንድን ነው ምቹ ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ ለዚች ሳታትም ለማን ነው ምንድን ነው ለየት የሚያደርጋል የሚለውን ነገር በሴክተሩ ደረጃ አወነት መፍጠር ነው። ግንዛቤ ተፈጥሯል። እሱ መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከጨረሰ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥር በማድረግ ከፋርም ደረጃ ሌቨል እንዳይሄድ ማድረግ ነው ዋናው ዓላማ።
የማህበሩ ዋና ዲሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል።
እንግዲህ ማህበሩ 10 ሺህ ሰራተኞች አሰልጥኗል። በቀጣይም በሚቀጥሉት ሳምንታት 10 ሺህ ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው። የኢትዮጵያ ግብርና ባለስልጣንም ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ ስትራክቸር ኦዲት እርሻዎቹም ላይ እንደሚያደርግ አጽንኦት ሰጥቶ አሳውቋል። ይህ እንግዲህ ኤክስፖርቱን የመታደግ ጉዳይ ነው።
በአውሮፓ ህብረት የወጣውን ህግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል።
እንግዲህ አብዛኞቹ ኮመርሻል እርሻዎች፣ አበባ እርሻዎች ከስሞል ሆልደር ወይም ከአነስተኛ አርሶ አደሮች አጎራባቸው ነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ተባብ ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ሆስት ፕላንት የሚባሉት ላይ ማኔጅ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ሌቨልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገቢውን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ የሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች፣ አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። እነዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊያንስ ሌቨላችንን አሻሽለን መፎካከር ካልቻለን ኢትዮጵያ እንደ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው።
የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከ200,000 በላይ ዜጎች ኑሯቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዘገባዎቻችን ይቀጥላሉ። በግጭቶች ጫና የጤፍ ዋጋ በ11 ወራት ከሁለት እጥፍ በላይ መጨመሩን ነዋሪዎችና ዩኤንኦች አገለጹ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤንኦቻ ሮብ ዕለት ይፋ ባደረገው መረጃ በአማራና በኦሮሚያ ክልሎች በቀጠሉት ግጭቶች ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ 105% ጨምሯል ሲል አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአሜሪካ ድምጽ ያነጋገራቸው ሸማቾች እንዳመለከቱት በተለይ የጤፍ ዋጋ ባለፈው አንድ አመት ጊዜ ውስጥ ከሁለት እጥፍ በላይ ጨምሯል። የሽንኩርትና መሰል መሰረታዊ ፍጆታዎች ዋጋ ከጊዜ ወደ ጊዜ እየናረ መምጣቱን ሸማቾች ተናግረዋል። በኢትዮጵያ በየጊዜው እያሻቀበ በመጣው የኑሮ ውድነት መማረራቸውን ከሚናገሩ የአዲስ አበባ ከተማ ነዋሪዎች መካከል ወይዘሮ ይርጋሸው አበረ አንዷ ናቸው።
የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ ነበረ 14-15 ሺህ ነው የሚባለው። ካምለው ከእጥፍ በላይ ነው የጨመረው ዘንድሮ።
ለሰባት አመት ያህል እንጀራ እየጋገሩ በመሸጥ እንደሚተዳደሩ የነገሩን የባህር ዳር ከተማ ነዋሪዋ ወይዘሮ ካሳዬ ስንታየው የጤፍ ዋጋ በየጊዜው በመጨመሩ በእንጀራ መሸጫ ዋጋ ላይ ጭማሬ ቢያደርጉም ማትረፍ እንዳልቻሉ፣ ይባሱኑ ኑሯቸው ከእጅ ወዳፍ እየሆነ መምጣቱን አመልክተዋል።
ኑሮ ውድነት ምን ብናማረውም ያ ነው። አንቺ የምን ብዬ እነግርሻለሁ። በጥፍ ነው የጨመረዋ። በጥፍ ከ5ና ከ6 ሺህ ብር 14ና 13 መግዛት ማለት ምን ይባላል? እኔ የወረደ ጤፍ ነው በ13 ምገዛ የወረደ ነው። በቃ ከዚህ ስለማያዋጣኝ ማለት ነው። እንጀራውን 16 ምን አስረክብ ተባራሪ 18 ይሻል። አንደኛ ደረጃ የሚባለው 16 ምገውም የለም። ካልታ ካላዘሻቸው ያመጡትም አንደኛ ደረጃ እኛም አንጠይቅም። አንደኛ ደረጃ ገዝተሽ እኮ በ25 ብር ራሱ ቢረከቡሽ አይወጣልሽም። ለእለት ያችን የተረፈችውን በልተን እንጨት ገዝተን ያንን የእሱን ዕዳ ዘግተን የባለ ጤፉን ያችን በልተን ለማደር ነው እንጂ ምን ያዋጣል
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ትላንት ረቡዕ ይፋ ያደረገው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ በ105% መጨመሩን ያሳያል። የኢትዮጵያ የጋራ የገበያ ክትትል እቅድ ወይም JMMI ያካሄደውን የዳሰሳ ውጤት መነሻ ያደረገው የማስተባበሪያ ጽህፈት ቤቱ እንደ ኢትዮጵያን አቆጣጠር ከጥር እስከ ታህሳስ 2023 ባሉት 11 ወራት ውስጥ የተለያዩ የምግብ ሸቀጦች ከ40 እስከ 400% የሚደርስ ጭማሬ ማሳየታቸውን ጠቅሷል። የበቆሎ ዋጋ በ40% ሲጨምር የእንሰት መሸጫ ደግሞ በ400% ማሻቀቡን አስፍሯል። በአብዛኛው የሀገሪቱ አካባቢዎች ለዕለታዊ የምግብ ፍጆታ የሚውለው ጤፍ የ105% የዋጋ ጭማሬ ማሳየቱን አመልክቷል። በልዩ ልዩ የኢትዮጵያ ከተሞች ያነጋገርናቸው ነዋሪዎችም ይህንኑ የዋጋ ንረት አረጋግጠዋል። የዋሳ ከተማ ነዋሪዋ ወይዘሮ ትግስት ስጦታው ከጠየቅናቸው አንዷ ናቸው።
ቆጣጥራለሁ ብሎ አሽጎ ነበር አይደል? ባሸገው ወቅት 85 ብር ነበር፣ እሱም ተደብቁ። ከዛ በኋላ በይፋ ወፍጮ ቤቶች በ90 በ110 እያለ ቀጠለ። አሁን 140 ብር ነው ያለው። ብሩን አስለዋ ደሞዝክ ስንት ነው? ደሞዝ አሁን ለምሳሌ ጠቅላይ ሚኒስትሩ ከተመረጠ ጀምሮ ደሞዝ ተጨምሮ ያውቃል? እንደ መንግስት ተጨምሮ ያውቃል?
የዚሁ የዋሳ ከተማ ነዋሪ የሆነው ዮናታን ኃይሉ ደግሞ የእንጀራ ዋጋ የጨመረበት ፍጥነት እንዳማረረው ይናገራል።
አንዳንድ ቦታ ቀዩና ምናምን ይሉ 11 ብር እንጀራው፣ አሁን ግን ዘንድሮ አሁን በዚህ ሰዓት ማለት ነው 20 ብር ነው።
ዊል ኮንሰልት የተባለው የኢኮኖሚ የፋይናንስና የኢንቨስትመንት የማማከር አገልግሎት ባለቤትና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ በአንድ አመት ውስጥ የታየው ከእጥፍ በላይ ጭማሬ በሀገሪቱ ምጣኔ ሀብት ላይ ከፍተኛ ችግር ይፈጥራል ይላሉ።
አንድ ሀውስሆልድ እውቀቱንና ጉልበቱን ሸጦ ገንዘብ የሚያገኝና ከገበያ ላይ ፍጆታ ገዝቶ የሚጠቀም ቤት ማለት ከሚያገኘው ገቢ ውስጥ ከተወሰነ ፐርሰንት በላይ ለመሰረታዊ የፍጆታ እቃዎች መግዣ የሚያውል ከሆነ አብዛኛውን ገቢያችንን ለቤት ኪራይና ለምግብ፣ ለልብስ፣ ለመድኃኒት መግዣ ብቻ የምናደርገው ከሆነ ገንዘብ ቆጥበን ኢንቨስት አድርገን የሀገር ኢኮኖሚ ለማሳደግ ያለን ተስፋ ይቀንሳል። አሁን ያለነው ወደዛ አካባቢ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰው ገንዘብ ተርፎት ሴቭ አያደርግም። በሌላ መልኩ ደግሞ ስታየው ባንኮቹ የአመታዊ የቁጠባ መጠን አጨመረ ነው ብለው ሪፖርት ያወጣሉ። ያ ገንዘብ ከየት ነው የሚመጣው ብለሽ ስታስቢ ወደ ኢኮኖሚ የሚገባው የገንዘብ መጠን በከፍተኛ መልኩ እየጨመረ ሊሆን ይችላል ብለን ልናስብ እንችላለን። ያ ደግሞ ኢኮኖሚው ላይ የሚያመጣው አሉታዊ ተጽዕኖ ከፍተኛ ነው። በግብርና ብትሄጂ አማራና ኦሮሚያ ናቸው ትልቁን የሀገር ምርት የሚያመጡ። አሁን ያለው በሁለቱ ክልሎች ያለው የሰላም እጦት፣ ያለመረጋጋት ችግር ማምረቱንም የምርት እንቅስቃሴ ወይም ዲስትሪቢሽን የምንለውንም ነገር ነው የሚጎዳው። ኦቨርኦል የኢትዮጵያ ኢኮኖሚ ውስጥ አሁን ባለነው ሁኔታ የሚታየውም ይሄ ነው።
በመላ ሀገሪቱ በመሰረታዊ ሸቀጦች ላይ ያጋጠመው የዋጋ ንረት በተለይ በኦሮሚያና በአማራ ክልሎች የቀጠለው ግጭት በግብርና ምርታማነት ላይ ያሳደረውን አሉታዊ ጫና እንደሚያሳይ ዩኤን ኦቻ ይፋ ያደረገው መረጃ አመልክቷል። ይህ ደግሞ በርካታ ኢትዮጵያውያንን ለመሰረታዊ የፍጆታ አቅርቦቶች ተደራሽ እንዳይሆኑ ማድረጉን አስረድቷል። እንደ ጥናቱ አንድ ኢትዮጵያዊ ቤተሰብ ለምግብና ለመሳሰሉ ጉዳዮች በወር የሚያስፈልገው ወጪ እንደ አውሮፓውያን አቆጣጠር በ2023 በ11% ጨምሯል። ለአሜሪካ ድምጽ አስቴር ምስጋናው።
በተመሳሳይ በኦሮሚያና በአማራ ክልል የቀጠለው ግጭት በትምህርት ላይ ያስከተለውን ተጽዕኖ እንቃኛለን።
ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተምዕራብ 30 ኪሎ ሜትር ርቀት ላይ በመትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማርበት የተኩለሽ ትምህርት ቤት ቀድሞ በህወሓትና በፌደራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራን ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል።
ትምህርት ቤት የሚመጣው ያው ቀረ እንዳይባል ነው እንጂ የሚማር ለውጭ ማግኘት ትምህርት ሄደ በዛሬ አራት ዓመቶች ያለው እና በዘርጋውን ሰዓት ያለው በጣም ይገርማል። በቃ ሁሉ ነገር ደግሞ በቃ ባሉ ነው። ክላሱ ባሉ ነው። ከአንድ ክላስ የሚመጣ ተማሪ በዛ ከተባለ 20 ተማሪ ነው። ከዛ በላይ ተማሪውም የትምህርት ፍላጎቱ ቀንሷል። ትምህርቱን ለማሻሻል ወደ ቤቱ ወደ ቆዞ አገኛለሁ ገንዘብ ያለው ተማሪ።
ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብዓትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል።
በጣም ችግር አይመስልም። አሁን ትምህርት ቤት ራሱ የቀረበበት ሰዓት አለ። ያሁን የትምህርት ፍላጎታች ይቀንሳል። በዚህ አካባቢ ዩኒቨርስቲም ጫና አለ። እንዳስገዱ ትምህርት ምናምን ይላሉ። እኛ ደግሞ ትምህርት ማግኘት ማይችላል ነው ቀር አካባቢ ሄድ ምንታለን። አሁን ራሱ ማለት ነው
ከትግራይ ክልል ተዋሳኝ በሆነውና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱን መልሶ ለማቋቋም አደጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው።
ትምህርት ቤቱ በጦርነቱ በነበረበት ሰዓት ላብራቶሪዎቹ፣ ላይብረሪዎቹ፣ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። የተማሪ መቀመጫ ብቻ ነው ያለው። ተማሪው ለትምህርት 2015 ላይ የተማሩ ተማሪዎች የሀገር አቀፍ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። ያው የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርጓል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ጀምረናል፣ ኦልሞስት መጽሐፍ የላቸውም፣ ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ። ትምህርቱ እንዲህ እያለ እየተቆራረጠ ያለበት ሁኔታ ነው ያለው። ተማሪዎች ተረጋግተው እየተማሩ አይደለም። የጦርነት ቀጠና አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ስንሸከፍ ህይወታችንን እናጣለን፣ ሌላ ቦታ ላይ እንዲህ አይነት ነገር ተከስቷል እና እኛም እንዲህ እንሆናለን የሚል ከመምህራኖቹም ጨምሮ እየተጨነቁ ነው የሚያስተምሩ።
በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደሙን ገልጸዋል። በትምህርት ቤቱ በአሁን ሰዓት በትምህርት ገበታቸው ሊቀጠሉት 200ዎቹ ብቻ ናቸው ብለዋል።
ትምህርት ቤቱ በጣም ጉዳት ላይ ነው። ይጀምር በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወደመ ነው። ምንም ነገር የለውም። እዚው አካባቢ መጀመሪያ ፋኖቹ ነበሩ። እነሱ እያሉ ነው አስፈቅደን፣ እኛ ከእናንተ ጋር ግንኙነት የለንም፣ ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና እነሱ እያሉ ነበር የጀመርነው። ያው አሁንም በኋላም መከላከያ ገባ። ፊት ደህና ነበር እነሱ እያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ሆነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል፣ ምን ይባላል። በዛ መካከል ተማሪው፣ ማህበረሰቡ፣ መምህራኑም ተረጋግቶ የመስራት ችግር ውስጥ ነበር። አሁን እንግዲህ ያው ዞሮ ዞሮ ተማሪው በፊቱ አሁን ጤናማ በነበረበት ሰዓት ተኩለች ወደ እስከ 800 በላይ ነበር የሚያስተናግደው። ከሰሜኑ ጦርነት ማግስት ወደ 400 ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ 202 አካባቢ ናቸው ያሉ ተማሪዎች። ስፔሻሊ 12ኛ ክፍል የሚፈተኑት አሁን በዚሁ ግርግር ምክንያት እየለቀቁ ወደ ቆቦ መጥተዋል። የባሰ ከዚህ በላይ ሊያቋረጥ ይችላል ማለት ነው። ኖርማሊ ትምህርት ተካሄደ ማለት አይቻልም። አጠቃላይ
በተያያዘ ባለፉት 4 ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት አንዳንዴም በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ የሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢ ነዋሪዎችና ተማሪዎቻቸው በረሃብ እየተጎዱ እንደሆነም ለአሜሪካ ድምጽ ገልጸዋል።
ለትምህርት ጋር ተያይዞ ማነሳልሽ ካለ
አብዛኛው ህጻናት ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግቶባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፍም ሆነ እንደ ልቡ ትምህርት ቤትም ሆነ ማግኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይችላል። ሌላው ደግሞ ትምህርት ቤቱም አብዛኛው ተቃጥሏል። ቆርቆሮ ነቅሎ ወስዶታል ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አቅቷቸው ትምህርቱ አቋርጧል ማለት ነው።
የአሜሪካ ድምጽ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለ መጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራና በኦሮሚያ ክልሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ኃይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። በጉዳዩ ላይ የሆሮ ጉድሩ ወለጋ ዞን መምህር እንዲህ ብለዋል።
እኛ እንደዚያ መጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንድመለከት ብቻ ነው የምንለው። የመጀመሪያ ማለት ለማን አቤቱታ እናቀርባለን? አብዛኛው ያላረሰው ያልዘራው ያላጨደው ህዝባችን 4 ዓመት የጎላው ህዝባችን ረሀብ እየሞተ ነው። አሁን በጣም እንደው ቢቻል ኔትወርክና ኢንተርኔት ኑሮ ቪዲዮ አንስጠምስ አለም መንግስታቱ ምን እንደሚል አናውቅም። አጠቃላይ እንደሆነ ጉድሩ ወለጋ በጣም ችግር ይባለ።
የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ 7.6 ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከ4 ወራት በፊት ባወጣው መረጃ አስታውቋል። ይህ አሃዝም ግጭቶች እስካልቆሙ ድረስ ማሻቀቡ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኤደን ገረመው፣ ዋሽንግተን ዲሲ።
የዩናይትድ ስቴትስ መንግስት ከሰሞኑ ቲክቶክን አግዷል። በዚህ ዙሪያ የተጠናቀረው ዘገባ ተከታዩ ነው።
አጭር ቪዲዮ ማጋሪያው ማህበራዊ መድረክ ቲክቶክ እናት ኩባንያ የሆነው ባይት ዳንስ በቻይና መንግስት ቁጥጥር ስር በመሆኑ የሰበሰበውን የግል መረጃዎችን ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ የህዝብ ተወካዮችን ሲያሳስብ ከርሟል። ቲክቶክ ከቻይናው እናት ኩባንያ ባይት ዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ህግ በህዝብ ተወካዮች ምክር ቤት ትናንት ረቡዕ ጸድቋል። የህጉን መውጣት በተመለከተ ቻይና በውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ወብን በኩል በአሜሪካ ላይ ቁጣዋን ገልጻለች።
በዩናይትድ ስቴትስ የተወካዮች ምክር ቤት ዛሬ የጸደቀው ህግ በዓለም አቀፍ የኢኮኖሚና የንግድ ደንብ መሰረት ፍትሐዊ ፉክክር መርህ በተመለከተ አሜሪካ በተቃራኒው መቆሟን የሚያሳይ ነው። የብሔራዊ ደህንነት ጉዳይ በሚል የውጭ ሀገር ተወዳዳሪ ኩባንያዎችን የሚጨቁኑ ከሆነ ቅንነትና ፍትሐዊነት የለም ማለት ነው። ጥሩ ነገሮችን ከሌሎች ለመንጠቅ የሚደረግ ሙከራ የዘራፊዎች አመክንዮ ነው።
ቲክቶክ ሊታገድ የመቻሉ ጉዳይ ቻይና ፌስቡክ እና ዩቲዩብ የመሰሉትን ከማገዷ ጋራ በምን እንደሚለይ የተጠየቁት ቃል አቀባዩ ቀጣዩ መልስ ሰጥተዋል።
በቻይና ህግና ደንብ መሰረት የሚሰሩ በርካታ ማህበራዊ መድረኮችና ሌሎች አገልግሎት ሰጪዎች እንዲሰሩ ፈቅደናል። ይህ አሜሪካ ቲክቶክን ከምትመለከትበት መንገድ የተለየ ነው። የማገጣበር ጸባይንና የዘራፊዎችን አመክንዮ ነው እያየን ያለ ነው።
በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች ያሉት አጭር ቪዲዮ የማጋሪያው መድረክ የሚሰበስባቸው የግለሰቦች መረጃን ደህንነት በተመለከተ ለአመታት ሲያሳስባቸው የነበሩ የአሜሪካ ህግ አውጪዎች ከቻይናው እናት ኩባንያ ባይት ዳንስ እንዲላቀቅ ጠይቀዋል። የሪፐብሊካን ፓርቲ አባሏ ካቲ ማክሮሚስ ሮጀርስ
ተቀናቃኞቻችን ነጻነታችንን መሳሪያ ማድረግ እንደማይችሉ ዛሬ ግልጽ መልእክት አስተላልፈናል።
የቻይና ውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ወብን ቲክቶክ የአሜሪካንን ብሔራዊ ደህንነት አደጋ ላይ ስለመጣሉ ምንም ማስረጃ የለም ባይ ናቸው።
ቲክቶክ የአሜሪካ ብሔራዊ ደህንነትን አደጋ ላይ ስለመጣሉ እስካሁን የተገኘ ማስረጃ የለም። ነገር ግን ቲክቶክን ማዋከብ አልቆመም።
በርካታ ሌሎች ህግ አውጪዎችና የሲቪል መብት ቡድኖች አንድን መተግበሪያ ነጥሎ ማገድ ፍትሃዊ ካለመሆኑ በተጨማሪ የአሜሪካውያንን የመናገር መብት የሚገድብ ነው ባይ ናቸው። በመሆኑም ቲክቶክን አስመልክቶ የወጣው ህግ የግል መረጃ በሚስጥር መጠበቅን እና የግል ነጻነትን በተመለከተ የሚደረገው ክርክር እንደ አዲስ እንዲከፈት አድርጓል። እንደ ኮል ቶማስ ላሉ አሜሪካውያን ግን ኑሮ በከበደበት ወቅት ዋናው ትኩረት አንድ መተግበሪያ ላይ መሆኑ አስገርሟቸዋል።
አሜሪካውያንን የሚያሳስቡ
ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልኝ።